ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የእሁድ ነሐሴ 23 2013 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች። ሰሎሞን አባተ ነኝ የምሽቱ አስተናጋጃችሁ።
ዋናው ትልቁ ሐሳባችን በመላው ዓለም የሚገኙ ኢትዮጵያና የኢትዮጵያ ወዳጆችን አሰባስቦ አዲስ ዓመት ምክንያትን በማድረግ ጉዞ ወደ ቅድስት አገራችን ወደ ኢትዮጵያ ለማድረግ ነው።
አቶ አለባቸው ደሳለኝ አበሻ ይባላሉ። የለንደን ነዋሪ ናቸው። አነጋግረናቸዋል።
አራቶላ ውከቶ ላይ አየ ቦታ ላይ ያረፈ በመጨረሻው ከእኔ ቤተሰብ ላይ ያርፎ ቤተሰቦችን አወደመብኝ። ሀብቱስ ንብረቱስ መቼም ተካ ይችላል። የማይጠቁትን ልጆችን ዳሬን አውድሞብኝ ሄደ።
አቶ ድረስ ነጋ ሰሞኑን ደብረ ታቦር ላይ በተፈጸመ የከባድ መሳሪያ ድብደባ የቤተሰባቸውን 7 አባላት ያጡና ቤታቸው እንደወደመባቸው የሚናገሩ የደብረ ታቦር ከተማ ነዋሪ ናቸው።
ልክ የውጭን በር እየሳኩ እየዘገው እንዳለ መጥቶ ቤት ላይ ድፍን ሲልና ቆርቆሮች መጥቶ ሲያርፉብኝ ነው ነገር ነው ማስታወሰው። የተከወደ ተወሰነ ሸሸው ተመልሼ ስመጣ እንዳለ ቤት ይል ኪሱን አልጨሷል።
አቶ ኒዮ ዳኘ ይባላሉ። ቤታቸው ስለወደመበት ሁኔታና ስለተሰራጨው የሐሰት መረጃ ይናገራሉ። በዚህ ምሽት ይዘናቸዋል። እስከ ምሽቱ 4 ሰዓት ከእኛ ጋር ሁኑ ክቡራትና ክቡራን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ደረጀ ደስታ ነኝ። በደቡብ ሱዳን ብሔራዊ የተቃውሞ ሰልፍ ለነገ ተጠርቷል። የደቡብ ሱዳን ፖሊስ ነገ ሰኞ በዋና ከተማዋ ጁባ የተጠራውን የተቃውሞ ሰልፍ በመመከት በርካታ ፖሊሶችን በከተማይቱ ዋና ዋና ጎዳናዎች ላይ ያሰማራ ሲሆን ዜጎችም በመላው አገሪቱ በተጠራው ሰልፍ እንዳይሳተፉ አስጠንቅቋል። የተቃውሞ ሰልፉ የተጠራበት ምክንያት እንደገና የተዋቀረውና በፕሬዝደንት ሳልቫኪር የሚመራው የሽግግርና የብሔራዊ አንድነት መንግስት የደቡብ ሱዳን ዜጎች ለገጠሟቸው በርካታ ችግሮች ተገቢውን መልስ አልሰጡም የሚል እንደሆነ ሰልፉን ያዘጋጀው ቡድን አስታውቋል። ዩናይትድ ስቴትስ በዛሬው ዕለት በአፍጋኒስታን ካቡል አውሮፕላን ማረፊያ አቅራቢያ የፍንዳታ አደጋ ለማድረስ ተዘጋጅቷል የተባለውን ተሽከርካሪ ከአየር ላይ በተሰነዘረ ጥቃት ማውደሟን አስታውቃለች። የዩናይትድ ስቴትስ መከላከያ ሚኒስቴር ማዕከላዊ ማዘዣ ጣቢያ ቃል አቀባይ ቢል አርባን በዛሬው መግለጫቸው ከተሽከርካሪው የተሰማው ሁለተኛው ፍንዳታ ተሽከርካሪው በውስጡ የሚፈነዱ በርካታ ፈንጂዎችን ጭኖ የነበረ መሆኑን ያሳያል። ስለዚህ ኢላማችን በትክክል ውጤታማ እንደነበር እርግጠኞች ነን ብለዋል። ፕሬዚደንት ባይደን ከጥቃቱ አስቀድሞ ትናንት በሰጡት መግለጫ በሚቀጥሉት 24ና 26 ሰዓታት ውስጥ በአፍጋኒስታን ካቡል ሌላ ጥቃት ሊሰነዘር ይችላል ሲሉ ያስጠነቀቁ ሲሆን ከሰዓታት በኋላም በካቡል ያለው የዩናይትድ ስቴትስ ኤምባሲ አደጋው እንደሚደረግ ከታመነ ምንጭ በማረጋገጡ በአውሮፕላን ማረፊያዎች የሚገኙ ዜጎች አካባቢውን ለቀው እንዲወጡ አስጠንቅቋል። ማስጠንቀቂያው የመጣው ባለፈው አሙስ በካቡል አውሮፕላን ማረፊያ አቅራቢያ በደረሰው የቦምብ ጥቃት 13 አሜሪካውያንና 170 የአፍጋን ዜጎች መገደላቸውን ተከትሎ ነው። ፕሬዚደንት ባይደንና ባለቤታቸው ጅል ባይደን ዛሬ እሁድ በቦምብ ጥቃቱ ሕይወታቸውን ያጡትን 13 አሜሪካውያንን አስክሬን ለማክበርና ከቤተሰቦቻቸውም ጋር ለመገናኘት ደለዌር በሚገኘው የአየር ኃይል ጦር ሰፈር ተገኝተዋል። ሃሪኬን ኢዳ የሚል ስያሜ የተሰጠው የውቅያኖስ ወጀብ ወደ አራተኛ ደረጃ ማድረጉ የተነገረ ሲሆን ዛሬ ከሰዓት በኋላ በደቡባዊ ዩናይትድ ስቴትስ የምትገኘው የሉዚያና ግዛትን እንደሚመታ ተነግሯል። የውሃ ማዕበሉ በሰዓት 215 ኪሎ ሜትር በሚጓዝ ነፋስ እየታገዘ በመገስገስ ላይ እንደሚገኝም ተገልጿል። ሃሪኬን ኢዳ ከተሰኘው በአንድ ደረጃ ዝቅ ብሎ የነበረውና ባለሶስት ደረጃው ሃሪኬን ካትሪና 16ኛ ዓመቱን የያዘ ሲሆን በኒው ኦርሊንስ ባጥለቀለቀው ጎርፍ 1800 ሰዎችን መግደሉ ይታወሳል። ምንም እንኳ ከ2005 በኋላ አደጋዎችን የመቀነስ ዝግጁነትና ስርዓት የተሻሻለ ቢሆንም የሉዚያናው ገዢ ጆን ቤል ኤድዋርድ ይህ ስርዓት በዚህ ማዕበል የሚፈተንበት ጊዜ ይሆናል ብለዋል። አገረ ገዢው በግዛቲቱ የአስቸኳይ ጊዜ አውጀዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የእስራኤል የጦር አውሮፕላን ዛሬ እሁድ በጋዛ ከተማ የሚገኝ የሐማስ ወታደራዊ ይዞታን መምታቱ ተነገረ። ይህም ሐማስ ከፍልስጤማውያን አቅጣጫ ወደ እስራኤል ለተለቀቀው ተቀጣጣይ ፊኛ ምላሽ መሆኑ ተመልክቷል። የእስራኤል መከላከያ ሰራዊት ከቅርብ ጊዜ ወዲህ የሚታዩ ድንበር ተሻጋሪ ጥቃቶች ባለፈው ግንቦት ተደርሶበት የነበረው የተኩስ ማቆም ስምምነትን እየተፈታተኑ መሆኑ ተገልጿል። በመቶዎች የሚቆጠሩ ፍልስጤማውያንም ምሽቱን ለተቃውሞ ሰልፍ በመውጣት ተቀጣጣዮችንና ጎማዎችን ያቃጠሉ ሲሆን የእስራኤል ወታደሮች በአድማ በታኝ መሳሪያዎችን ተጠቅመዋል። በዚህም በርካታ ፍልስጤማውያን መቁሰላቸውንም የጤና ባለሙያዎቹ ገልጸዋል። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ዛሬ ለጉብኝት ኢራቅ ገብተዋል። ሰሜን ኢራቅ በምትገኘውና ከአይሲስ ጋር በተደረገው ጦርነት ከፍተኛ ጉዳት በደረሰባት ሞሱል ከተማ የገቡት የፈረንሳይ ፕሬዚደንት አገራቸው ከኢራቅና ከክልሉ መንግስት አካላት ጋር ሆነው ሽብርተኝነትን በጋራ እንደሚፋለሙ ተናግረዋል። የኢራቅ ሁለተኛ ከተማ በሆነችው ሞሱል ጉብኝት ያደረጉት ማክሮን እንደ አውሮፓ አቆጣጠር በ2014 በአይሲስ ከፍተኛ ውድመት የደረሰበትን የካቶሊክ ቤተክርስቲያንም ጎብኝተዋል። በመጨረሻም ኮቪድ-19 በዩናይትድ ስቴትስ ካሊፎርኒያ ማሪን ግዛት በሚገኘው አንድ ትምህርት ቤት ውስጥ የአፍና አፍንጫ መሸፈኛ ሳያደርጉ ለተማሪዎቻቸው ድምጻቸውን ከፍ አድርገው ያነበቡት አንዲት መምህር ተማሪዎችን ለኮቪድ-19 እንዲጋለጡ አድርገዋል ሲል የዩናይትድ ስቴትስ የበሽታዎች የመቆጣጠሪያና መከላከያ ማዕከል ወይም ሲዲሲ አስታወቀ። ክትባቱንም ያልወሰዱት መምህሯ ባለፈው ግንቦት ወር ውስጥ የበሽታው ምልክት የታየባቸው ቢሆንም ለዴልታ ቫይረስ የተጋለጡ መሆኑን ያረጋገጠውን ምርመራ እስኪወስዱ ድረስ ሁለቱንም ቀን ሲያስተምሩ መቆየታቸውን ሲዲሲ አስታውቋል። ትምህርት ቤቱም ግንቦት 23 በርካታ ተማሪዎች፣ ወላጆችና የትምህርት ቤቱ ሰራተኞች ለቫይረሱ የተጋለጡ መሆናቸውን ሪፖርት የደረሰው መሆኑን አስታውቋል። ያለ አፍና አፍንጫ መሸፈኛ ቤት ውስጥ መንቀሳቀስ ክልክል ቢሆንም መምህሯ ሕጉን ጥሰው በመንቀሳቀሳቸው ቢያንስ 12 ተማሪዎቻቸውን ጨምሮ የተመዘገቡ 26 ሰዎችን ለቫይረሱ መዳረጋቸውን ሲዲሲ አመልክቷል። ለቫይረሱ የተጋለጡ ሁሉም ተማሪዎች እድሜያቸው የኮቪድ-19 ክትባትን ለመውሰድ ያልደረሰ በመሆኑ ያልተከተቡ መሆኑ ተገልጿል። በመላ አገሪቱ ትምህርት ቤቶች እየተከፈቱ ባሉበት በአሁኑ ወቅት እንዲህ ያሉ ታሪኮች ጥሩ ግንዛቤን ይፈጥራሉ ሲል ሲዲሲ አስገንዝቧል። የምሽቱ ዜና ይሄው ነበር። ጤና ይስጥልን።
አመሰግናለሁ ደረጀ ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ነሐሴ 23 2013 ዓመተ ምህረት ምሽት ፕሮግራም ነው። የዘንድሮ አሸንዳ በዋሽንግተን ዲሲ ዘገባ ይዘናል። አሁን ወደ መጀመሪያው ቅንብር እንዝለቅ። በውጪ ያሉ ኢትዮጵያውያን የአዲስ ዓመት ተግባር በኢትዮጵያ የኢትዮጵያ ዳያስፖራ የተግባር ምክር ቤት ለአዲስ ዓመት መባቻ ያዘጋጀው ሰፊ መርሃ ግብር በጥቂት ቀናት ውስጥ ይጀምራል። ከአዘጋጆቹ አንዱን ማምሻውን ለንደን ላይ በስልክ አግኝቼ አነጋግሬያለሁ።
በጣም አመሰግናለሁ አቶ አለባቸው ደሳለኝ አበሻ። በለንደን ኗሪነታቸው ከዛሬ 28 ዓመት ጀምሮ የሚገኝ ሲሆን በዚህ በእንግሊዝ ሀገር ውስጥ ስራዬ ፎቶግራፈር ጋዜጠኛ ነኝ። ኑሮዬን የሚያደረግኩት እዚሁ ለንደን ነው። ላለፉት 28 ዓመታት የኢትዮጵያን ታሪክና ቅርሶችን በመላው ዓለም የተዘረፉትን በመሰብሰብ ላይ ይገኛለሁ ማለት ነው፣ የኢትዮጵያ ዲያስፖራ ሙዚየምን ለመመስረት።
አመሰግናለሁ አቶ አለባቸው። አሁን የደወልኩበት ዋናው ምክንያት በቅርቡ የአንድ ኢትዮጵያውያንና ትውልደ ኢትዮጵያ ቡድን ወደ ኢትዮጵያ እንደሚሄድ ዝግጅት ያስተባበራችሁ እንደሆነ ሰምቼ ነበርና ምንድነው ሐሳባችሁ?
በጣም ጥሩ። ይሄ ዋናው ትልቁ ሐሳባችን በመላው ዓለም የሚገኙ ኢትዮጵያና የኢትዮጵያ ወዳጆችን አሰባስቦ አዲስ ዓመት ምክንያትን በማድረግ ጉዞ ወደ ቅድስት ሀገራችን ወደ ኢትዮጵያ ለማድረግ ነው እና እንደሚታወቀው የዚህ አንድ ትልቅ የሆነ ፕሮጀክት ነው የቀረጽ ነው። በዚህ ፕሮጀክት መሰረት አራት የሚሆኑ መሰረታዊ ዓላማዎችን ይዘን ነው ወደ ኢትዮጵያ ልንነቃነቅ የፈለግነው ማለት ነው። ከተፈቀደልኝ ሁሉንም መዘርዘር እችላለሁ።
ይቀጥሏት አለባቸው።
እሺ፣ በጣም አመሰግናለሁ። አንደኛ ወደ ሀገራችን ልንገባ ያሰብንባቸው አራቱ ዓላማዎቻችን ሀገራችን ኢትዮጵያ እንግዲህ የቃል ኪዳን የህዳሴ ግድብ የመሰረተችበት 10ኛ ዓመት ነው። ሁለተኛ ዙር የውሃ ሙሌት የተከናወነበት ክብረ በዓል ነው። በዚህ በቦታው በመገኘት የህዳሴውን ግድብ መጎብኘት የልማት ጀግኖችን ማበረታታትና ለማመስገን ነው። ሁለተኛው ዓላማችን ግን ጠቅላይ ሚኒስትር አብይ አህመድ በገጽታ ግንባታ ላይ የጀመሩትን በተለይም የሸገር የእንጦጦ እንዲሁም የወዳጅነት ፓርኮችን ይህንን ቀርጸው የሰሩትን አዲስ አበባ የማስዋብ ስራ ጎብኝተን አስፈላጊውን እገዛ ለማድረግ በተጨማሪ ደግሞ ኢትዮጵያ ውስጥ ሊከፈት የታቀደውን የኢትዮጵያን ዲያስፖራ ሙዚየም መርዳትና ለተግባራዊነቱም ደግሞ ዲያስፖራውን ማስተባበር የራሱን አረንጓዴ አሻራ ደግሞ እንዲያስቀምጥ የአንድ ቀን ሙሉ የችግኝ ተከላ መርሃ ግብር ለመፈጸም፣ በሶስተኛ ደረጃ በሀገራችን ላይ ያለውን ዲሞክራሲ ለማዘመን በተደረገው ስድስተኛው ሀገራዊ ምርጫ ላይ አሸናፊው ፓርቲ፣ ተፎካካሪ ፓርቲዎች፣ ከፍተኛ የመንግስት ባለስልጣኖች፣ የሃይማኖት አባቶች፣ ጋዜጠኞች፣ የምርጫ ቦርድ አባላት፣ ምሁራኖች፣ ታዋቂ ኢትዮጵያኖች፣ እነዚህ ሁሉ በተገኙበት ኢትዮጵያ ማሸነፏን የምናበስርበትና በተለይም ለቀጣው 5 ዓመት ኢትዮጵያን እንዲመራ ለተመረጠው መንግስት ሀገራችንን በአደራ የምናስረክብበት የቃል ኪዳን እራት እናደርጋለን። አራተኛው ደግሞ ኢትዮጵያን ለማዳን ዘምታለሁ በሚል መሪ ቃል በመነሳት የተከፈተብንን ጦርነቶች ለመመከት ለሚገሰግሰው ሰራዊታችን ጎን መቆማችንን የሚያረጋግጥ የደም ልገሳ ነው የምናደርገው። የደም ልገሳውን መርሃ ግብር የምናደርገው በደም የተሳሰርን ኢትዮጵያኖች እንደመሆናችን መጠን ከምንሰጠው ገንዘብ ከምናደርገው በጎ ነገር አልፈን ደማችንን መስጠት ነው የሚያረካን ብለን ሄደን ለወገናችን ለኢትዮጵያ መከላከያ ኃይል ደማችንን ለመስጠት ነው። የጉዟችን ዋና ዋና መርሃ ግብሮች እነዚህን ይመስላሉ።
አቶ አለባቸው፣ ለመሆኑ እነማን ናችሁ እናንተ? እንዴት ነው የተሰባሰባችሁት?
ይሄ የኢትዮጵያ ዲያስፖራ የተግባር ምክር ቤት የሚባለው በሰሜን አሜሪካ በስቴት ኦፍ ካሊፎርኒያ ህጋዊ የበጎ አድራጎት ፍቃድ የተሰጠው ድርጅት ነው። የተሰባሰብንበትም ዋና ዓላማ በተለይም ኢትዮጵያ ከመስከረም 30 በኋላ መንግስት አይኖራትም ተብሎ የዛሬ ዓመት በየኤምባሲው ባንዲራችን እየወረደ በሚጣልበት ወቅት ሁላችንም በተለያየ ዓለም ያለን ኢትዮጵያውያን ተሰባስበን እነዚህን ለመቋቋም በሚቻልበት ሁኔታ ተሰባስበን ከመከላከያ ኃይላችን ጎን በመቆምና ከኢትዮጵያ መንግስት ጎን በመሰለፍ ኢትዮጵያን አትንኩ የሚል ዘመቻ ከፍተን ኢትዮጵያ ትቀጥላለች በሚል ሁኔታ ተሰባስበን እስካሁን ድረስ ያለን የዲያስፖራው የተግባር ምክር ቤት አባላቶች ነን።
እንግዲህ ቅድም በርከት ያሉ ስራዎችን ነው እናከናውናለን ብለው የዘረዘሩልኝ አቶ አለባቸው፣ መቼ ነው ይህንን የምታደርጉት? ለምን ያህል ጊዜ ሲቆያል መርሃ ግብራችሁ?
መርሃ ግብራችን የሚጀምረው ከጳጉሜ 1 ጀምሮ ነው። እንግዲህ እንደምታየው በመላው ዓለም ያለን ኢትዮጵያኖች በመሆናችን በተለያየ ዓለማት ያለን በመሆናችን እንደየ ሁኔታው ግማሹ ቀድሞ የዓመት ፍቃድ እየጠየቃለ፣ ግማሹም ደግሞ እየጠየቀ ያለ፣ ሌሎችም ደግሞ በዚህ በተለይም አሁን ለምሳሌ አውስትራሊያ የሚገኙ ብዙ ወንድሞቻችን ለመሄድ እንደጓጉ ግን ብዙውን በዚህ በኮቪድ-19 ምክንያት ብዙ ሰዎች ቀርተውብናል። ሆኖም ግን እኛ እስከ 500 የምንደርስ ኢትዮጵያውያኖች ቁጥራችን እንሄዳለን ብለን አስበናል። በዚህም ተዘጋጅተንበታል። ከፍተኛ የሆነ ሞራልም ከዲያስፖራው ኮሚኒቲ አግኝተናል። ይህን ይመስላል።
አቶ አለባቸው፣ እርስዎም አንስተውታል ይሄ የኮቪድ-19 ሁኔታ በአሁኑ ጊዜ ዓለም ያለችበት ሁኔታ ይታወቃል። እርሶም ባሉባት እንግሊዝ እና በመላው አውሮፓ በአሜሪካም እንዲሁ እና በድፍን ዓለም እጅግ አስፈሪና አስጊ በሆነ ሁኔታ ላይ ያለ ወረርሽኝ እንደሆነ ይታወቃል። ኢትዮጵያ ውስጥ ግን ያለውን ሁኔታ ስንመለከት በሰው በኩል መዘናጋት እንዳለ ተደጋግሞ ይነገራል። ሚኒስትሯም ሰሞኑን ወጥተው እንደውም እየተባባሰ መጥቶ የኮቪድ ሁኔታ ሶስተኛው የወረርሽኝ ማዕበል ላይ እንደምትገኝ ሀገሪቱ ተናግረው ነበር። በዚህ በኩል ኢትዮጵያውያንን እውቀታቸው እንዲሰፋ ለማድረግ እንዲዳብር ራሳቸውን ከኮቪድ-19 እንዲጠብቁ ለማድረግ በተግባር የምትሰሩት ስራ ካለ ወይም ካሰባችሁ ይነግሩኛል። ይሄንን ሌላው ከዚሁ ጋር ማንሳት የምፈልገው ብዙ ጊዜ በውጪ ያሉ ኢትዮጵያውያንና ትውልደ ኢትዮጵያ ወደ ኢትዮጵያ በሚገቡበት ጊዜ ለስራም ሊሆን ይችላል ወይም እገዛ ለማድረግ ሊሆን ይችላል በኢንቨስትመንቱም በኩል ምሁራንም እንደዚሁ የተመላለሱ አገልግሎት ለመስጠት ድጋፍ ለመስጠት ጥረት ሲያደርጉ ተስተውለዋል። ብዙ ጊዜ ግን ከኢትዮጵያ ባለ ስልጣናት በኩል ገዛ አይገኝም ድጋፍ አይገኝም እንደውም አንዳንድ ጊዜ ተስፋ አስቆራጭ ሆኑ ሊያስተጓጉሉ የሚችሉ እንቅስቃሴዎች ሁሉ ይደረጋሉ የሚል ክሶችና ወቀሳዎች ያሰማሉ ባለፉ ጊዜያትና እናንተ ይሄን ሁሉ ስራ ስትሰሩ እንዲህ አይነት ችግር አላጋጠማችሁም? ወደፊትስ ያጋጥመናል የሚል ስጋት የላችሁም?
ሁለቱም መሰረታዊ ጥያቄዎች ናቸው አቶ ሰለሞን። አንደኛ በኮቪድ ምክንያት ይሄ የዓለም ትልቁ ወረርሽኝ በመሆኑ የተነሳ ኢትዮጵያኖች አሁንም የኢትዮጵያ ጤና ሚኒስቴር ያወጣውን መግለጫዎችን በሙሉ ተመልክተናል። ያም ግንዛቤ እንዲያድር ተጓዦቻችን መጀመሪያ ማድረግ የሚገባቸውን የኢትዮጵያ መንግስት ያወጣውን የጤና ፖሊሲዎችን በሙሉ እንዲያከብሩ ነው እያበረታታን ያለ ነው። አንደኛ ሁለት ክትባቶች መውሰድ እንዳለባቸው ያልተከተቡ ካሉ፣ ሁለተኛ ደረጃ ደግሞ ሰርቲፊኬቱን ማውጣት እንዳለባቸው እና ካልተከተቡ ደግሞ የኮቪድን ምርመራ ማጠናቀቅ መቻል ይኖርባቸዋል። እነዚህም በመሳሰሉት ሁኔታ አበረታች የሆኑ እስካሁን ድረስ ለአራት እና ለሶስት ተከታታይ ሳምንታቶች በሙሉ በኢሜይልም እንዲሁም ደግሞ የዙም ኮንፈረንሶችን በማድረግ ለሁለት ጊዜ ይህን የጤናውን ጉዳይ በተመለከተ በመላው ዓለም ለሚገኙት ኢትዮጵያኖች እየገለጥን ነው የምንገኘው። ሆኖም ግን ኢትዮጵያ ውስጥ እንዲህ አይነት ምሳሌያዊ የሆኑ ነገሮችን ለመስራት በሚያስችልበት ሁኔታ እስከተፈቀደ ጊዜ ድረስ ለማበረታታትና ህዝቡ በተለይም በሁለት ሜትር ወይም ደግሞ ራሱን የአፍንጫና የአፍ መሸፈኛዎችን አድርጎ እንዲንቀሳቀስ የኛም ቢሆኑ በተለይም እንዲህ አይነት ጥንቃቄዎችን ማድረግ አለባቸው በሚል ሁኔታ በምንሰጣቸው ፕሬስ ኮንፈረንሶችም በምናገኛቸውም እንደዚህ አሁን እድሉን እንደሰጠኝ እንዳንተ አይነት የመገናኛ ብዙሃን በሚሰጡን እድል እየተጠቀምን ህብረተሰቡ ከእንደዚህ አይነት አስከፊ ወረርሽኝ ራሱን እንዲጠብቅ ማበረታታታችን የማይቀር ነው፣ ይቀጥላል እና ተጓዦቻችን የኢትዮጵያ መንግስት የጤና ፖሊሲውን በሚመለከት ያወጣውን መመሪያ እንዲያከብሩ ሁሉ ማስጠንቀቂያ ሰጥተናል። በሌላ በኩል የጠየቀኝ እንዴት ነው በኢትዮጵያ መንግስት በኩል ትብብርን ታገኛላችሁ ወይ፣ ያጋጠመዋች ችግሮች አሉ ወይ በሚለው ሁኔታ ትክክል ነህ። ይሄ በመላው በተለይም በኢትዮጵያ ዲያስፖራ በኩል ከፍተኛ ቅሬታ የሚሰሙ ሁኔታዎች ናቸው። ያለው ትልቁ ነገር በኢትዮጵያ ውስጥ እንደምታየው ከቢሮክራሲው በስተጀርባ ያለው ይሄ የኮራፕሽን የጉቦ የጥቅም አሰባሰብ ሁኔታ ጎልቶ በመታየቱ መንግስትን ሊያስወቅሱ በሚችሉ ጥቂት ግለሰቦች አማካኝነት እንዲህ አይነት ችግሮች እየደረሱ ብዙዎቹ እንደውም ከሀገር ውስጥ ተመልሰውም ራሳቸውንም እስከ ማጥፋት የደረሱ ሰዎች እንዳሉ እናውቃለን እና እንዲህ አይነት ነገር አናበረታታም። እንዲህ አይነት ነገር ደግሞ መብታችንን እና ኢትዮጵያዊ ዜግነታችንን ወይም የኢትዮጵያ መንግስትን ፍትህ ምን እንደሆነ የምንፈትሽበት አጋጣሚም ሊሆን ይችላል። በተለይም አጥብቀን የምንሰራው ከከፍተኛ የሆኑ የኢትዮጵያ የመንግስት መስሪያ ቤቶች ጋር በመሆኑ የተነሳ ቱሪዝም እንዲስፋፋና የኢትዮጵያን የገጽታ ግንባታና የልማት ተቋም ከፍ እንዲል ዲያስፖራውን ለማበረታታትና ወደ ሀገሩ ገብቶ ደግሞ ለሀገሩ መክፈል የሚገባውን እንደ ብሔራዊ ዜግነት ማድረግ የሚገባውን ነገር እንዲያደርግ ነው የምናበረታታው። ቢቻል የኢትዮጵያ መንግስት ራሱ ግፊት የምናደርገው አጠቃላይ የሆነ የእናት ሀገር ጥሪ እንዲጠራና እያንዳንዱ ዜጋ ለሀገሩ ለወገኑ አሁን ሀገሪቱ ባለችበት ችግር ውስጥ ተሳትፎ እንዲያደርግ ሀገራዊ የሆነ የዜግነት ጥሪም እንዲያደርግ ኢትዮጵያን መንግስት እናበረታታለን እና እዚያው ስለሚደርሱብን ችግሮች እንደ ችግር ሳይሆን የምንመለከታቸው የችግሩን ተካፋዮች ሆነን ኢትዮጵያን ወደ ዲሞክራሲ ለማዘመን የሚደረገውን ሁኔታዎች በሙሉ ውጭም እንታገላለን፣ አገር ውስጥም ሆነን ደግሞ ይሄ ነገር የተሻለ እንዲሆን ለመንግስት ለኢትዮጵያ መንግስት አበረታች የሆኑ እገዛዎችንና አስፈላጊ የሆኑ የምናውቃቸውን የምንሰማቸውን የምናያቸውን ሁሉ ኢንፎርሜሽን ለመንግስት አካሎች እንሰጣለን። ችግር አልደረሰብንም ማለት አይደለም። ይህን ዝግጅት ካዘጋጀንበት ጊዜ ጀምሮ ወደ ሀገር ውስጥ ልንገባና ልንሰራቸው የፈለግናቸው ነገሮች ሁሉ ለማደናቀፍ የተነሱ ሰዎች ነበሩ። ያንንም ደግሞ ከፍተኛ የሆኑ የመንግስት ባለስልጣኖች ቆመው እየተከላከሉ ነው ያሉት። አሁንም ውጤቱ ደግሞ የተሻለ ሊሆን ይችላል ብለን እንጠብቃለን። ግን እኛ መብታችን ወደ ሀገራችን ለመግባት ስለሆነ አቅፎ ስሞ ደግፎ እግር አጥቦ የሚቀበል ወገን ስላለን ወገን አለን ብለን እንገባለን። ወገናችን የኢትዮጵያ ህዝብ ነው እና ምንም በዚህ በኩል ጥርጣሬ አይገባንም። የመንግስት አካላቶችም እንደሚተባበሩን ሙሉ በሙሉ ተስፋ እናደርጋለን።
ለመሆኑ እርስዎ በዚህ በኢትዮጵያ ዳያስፖራ የተግባር ምክር ቤት ውስጥ ምንድን ነው ኃላፊነቱ?
በኢትዮጵያ ዲያስፖራ የተግባር ምክር ቤት ውስጥ በስራ አስፈጻሚነትና የፕሮጀክት ዳይሬክተር ሆኜ ነው የምሰራው። ይህንንም ፕሮግራሙን የማቀናጀውና በተለይም ለተግባራዊነቱ ከፍተኛ ኃላፊነት ምክር ቤቱ ሰጥቶኝ ፕሮግራሙን የምመራው እኔ ነኝ።
አቶ አለባቸው እንግዲህ በዚህ በ2014 ዓ.ም የእንቁጣጣሽ በዓል ላይ ኢትዮጵያ ሄዳችሁ ህዳሴ ግድብን ለመጎብኘት እንደዚሁም በአረንጓዴ አሻራ መርሃ ግብር ላይ እኔም ያገባኛል በሚል መርህ ሁላችሁም ዛፍ ለመትከል እንደዚሁም የኢትዮጵያ ዳያስፖራ ሙዚየምን መሰረት ለመጣል የኢትዮጵያን ፖለቲካ ለማዘመንና ለማበረታታት የሚያስችል የእራት ምሽት ለማዘጋጀት እንደዚሁም ለመከላከያ ሰራዊቱ ደም ለመለገስ ያሰባችሁበትን ጉዞ ሰፊ ጉዞ ለማድረግ እና በአንድ ወር ውስጥ ለማጠናቀቅ ነው የነገሩኝ። ጉዟችሁ የተሳካ እንዲሆን እመኛለሁኝ። በዚያ ላይ የምትደርሱበትን ሁኔታ እየተከታተልንም እንደዚሁ ለህዝብ ለማሳወቅ ጥረት እናደርጋለን። ለዛሬ ግን ለሰጡኝ ጊዜ እጅግ በጣም አመሰግናለሁ አቶ አለባቸው ደሳለኝ አበሻ።
እኛም በኢትዮጵያ ዲያስፖራ የተግባር ምክር ቤት ስም በተለይም የኢትዮጵያ ቮይስ ኦፍ አሜሪካን በመላው ዓለም ተሰሚነት ያለው ለዘመናት የቆየ ያሳደገንም በመሆኑ አሁንም ቢሆን በሙያችሁ ከጎናችን ሆናችሁ ይህን የሚዲያ ከቨሬጅ በመስጠት ለኢትዮጵያ ህዝብ እንዲደርስልን ለወገኖቻችን ለዲያስፖራው እንዲደርስልን በማድረጋችሁ ፍጹም ትህትና በተሞላው ኢትዮጵያዊ ጨዋነት አክብሮታችንን ለእናንተ ዝቅ በማለት እናከብራለን። በርቱ፣ እግዚአብሔር ይጠብቃችሁ። አመሰግናለሁ።
እግዚአብሔር ይስጥልኝ። ደህና እምሹ።
ወደ ተከታዩ ዘገባ እንሸጋገር። የአዣንስ ፍራንስ ፕሬስ ዘገባ የትግራይ አማጽያን ብሎ የጠራቸው የኢትዮጵያ መንግሥት በአሸባሪነት የፈረጃቸው የህወሓት ታጣቂዎች ጥቃት በከፈቱበት ወቅት ፈጽመዋቸዋል ስለሚሏቸው የጭካኔ አድራጎቶች ከአደጋው የተረፉ ይናገራሉ። አማጽያኑ የእርሻ ቦታዎችን ከተቆጣጠሩ በኋላ ከመንግሥት ጎን ተሰልፈው ተዋግተዋል ያሏቸውን ወጣቶችና አቅም ያላቸውን ወንዶች ሁሉ እያሰሱ እንደሚይዙ እማኞች አመልክተዋል። ጽዮን ግርማ የፈረንሳዩ የዜና ወኪል AFP ከደሴ ያጠናቀረውን ዘገባ ከመርሳ ተፈናቅለው ደሴ እንደሚገኙ በስልክ ከገለጹ ተፈናቃዮች አስተያየት ጋር አካታ ተከታዩን ዘገባ አዘጋጅታለች።
ማንኛውም የሚሊሻ መታወቂያ ያዘ ተጠርጣሪ ነበር ሲል አሶሺየትድ ፕሬስ ዘገባውን ይጀምራል። በኢትዮጵያ አማራ ክልል ለሚገኙ ገበሬዎች ወንዶች ወታደርም ሆኑ አልሆኑ ክላሽንኮቭ መሸከም የተለመደ ተግባር በመሆኑ መሳሪያውን የተሸከሙበት ምልክት በትከሻቸው ላይ ይቀራል። ቀኑ ከመጠናቀቁ በፊት አማጺዎቹ ሁለት ሰዎችን ከቤታቸው ደጃፍ ላይ ገድለው ሶስተኛውን ወንዙ አቅራቢያ ላይ ከጀርባው ተኩሰው በመምታት እንደገደሉት የ49 ዓመቱ አዲሴ ወንድዬ የተባለ የአይን ማኝ ሶስቱንም እንደቀበራቸው ይናገራል። አዲሴ አያይዞም ከኢትዮጵያ ሰሜናዊው ትግራይ ክልል የመጡት አማጺያን እኛን ማፈንና መግዛት ነው የሚፈልጉት፣ ድርጊታቸውም የዘር ማጽዳት ዘመቻ ነው ይላል። በዚህ ወር መጀመሪያ ባህራ መንደር ውስጥ የተፈጸሙት ግድያዎች በኢትዮጵያ እየሰፋ በሄደው ጦርነት ውስጥ ለተፈጸሙት በደሎችና ለደረሱት አሰቃቂ ሁኔታዎች አንድ ምሳሌ ነው። ለረጅም ወራት በትግራይ ብቻ ተወስኖ የቆየው ግጭት አሁን ወደ ሁለቱ አጎራባች ክልሎች አማራና አፋር ተዛምተዋል። የከባድ መሳሪያ ተኩስ ቁጥራቸው ለጊዜው ያልተገለጸ ሰላማዊ ሰዎችን ገድሎ በመቶ ሺዎች የተቆጠሩ ሰዎችን አፈናቅሏል። በዘገባው ላይ አማጽያን ተብለው የተጠቀሱትና የኢትዮጵያ መንግስት አሸባሪ በሚል የሚጠራቸው ህወሓት በሚል የሚታወቁት ታጣቂዎች ኢሰብአዊ ድርጊቶችን ፈጽመዋል የሚለውን ክስ መሰረተ ቢስና የመንግስት ፕሮፓጋንዳ ነው በሚል ያጣጥሉታል። ሆኖም ግን ከአማራ ክልል አዲስ የተፈናቀሉ ሲቪሎች የሚናገሩት ከዚህ የተለየ ነው። የህወሓት ታጣቂዎች በጦርነት ውስጥ ምንም ተሳትፎ የሌላቸውን ሰላማዊ ሰዎች ላይ ድንገተኛ ጥቃት በመፈጸም እንደሚገድሉና በስፋት ዘረፋን እንደሚፈጽሙ ይናገራሉ። ጠቅላይ ሚኒስትር አብይ አህመድ በህዳር ወር በወቅቱ የትግራይ ክልል ገዢ ፓርቲ የነበረውን ህወሓትን ለመጣል ወታደሮቻቸውን ወደዚያ ከላኩ ጀምሮ ሰሜን ኢትዮጵያ በጦርነት ውስጥ ወድቃለች የሚለው አሶሺየትድ ፕሬስ ዘገባ የ2019 የሰላም ኖቤል ተሸላሚ የሆኑት ጠቅላይ ሚኒስትር አብይ አህመድ እርምጃው የተወሰደው ህወሓት በኢትዮጵያ መከላከያ ሰራዊት ላይ የወሰደውን ጥቃት ለመመከት እንደሆነ ገልጸው ድል እንደሚገኝም ቃል ገብተው ነበር። ሆኖም በትግራይ የነበረው ጦርነት ጅምላ ጭፍጨፋና የጅምላ አስገድዶ መድፈር በስፋት የተመዘገበበት ሆኗል። በሰኔ መጨረሻ አካባቢ ህወሓት መቀሌን በድጋሚ በመቆጣጠር ለዓለም አስታወቀ። ከዚያም ወደ ትግራይ ክልል እንዳይገባ የታገደውን የሰብአዊ ረዴት ለማስቆምና የጠቅላይ ሚኒስትር አብይ አህመድ ደጋፊዎች ደግሞ እንዳይሰባሰቡ ለማድረግ ነው የሚል ምክንያት በመስጠት ወደ አማራና አፋር ክልሎች ገፍቶ ገብቷል። በሰሜን አማራ ቆቦ ከተማ ነዋሪ የነበሩ የሰባት ልጆች እናት የ55 ዓመት አዛውንት የሆኑት ወይዘሮ ሙጫየው ደጀን ህወሓት እየገሰገሰና የመድፍ ተኩስ እየተቃረበ ሲመጣ በፍርሃት እየተንቀጠቀጡ ለአንድ ሳምንት እቤት ውስጥ መደበቃቸውን ይናገራሉ። ከረሃብና ከተስፋ መቁረጥ በኋላ እንደምንም ባሰባሰቡት ጥንካሬ ከቤተሰቦቻቸው ጋር ሆነው በጥይት የተበሳሱ ሰዎች አስክሬን የወደቀባቸውን መንገዶች አቆራርጠው ለ15 ሰዓታት በእግራቸው ተጉዘው ወልዲያ ከተማ መድረሳቸውን ይናገራሉ። ከዚያም ለአዲስ ተፈናቃዮች መጠለያ በመሆን በማገልገል ላይ ወዳለችው ደሴ ከተማ የሚወስዳቸውን መጓጓዣ አግኝተው ደሴ መግባታቸውን ይገልጻሉ። አሁን እንደ ሌሎቹ በሺዎች የሚቆጠሩና ከአደጋው የተረፉት ሁሉ በተጠለሉበት የአንደኛ ደረጃ ትምህርት ቤት ውስጥ በጣም ቀጭን በሆነች ምንጣፍ ላይ ተኝተው ይገኛሉ። ምግብና ሌሎች ነገሮችን የሚያገኙት ከአካባቢው ነዋሪዎች ነው። እኚህ የሰባት ልጆች እናት ከቆቦ ሸሽተው ደሴ ከደረሱ አንድ ወር ሆኗቸዋል። ነገር ግን እዚያ ትተዋቸው ስለመጡት አክስት የሚሆኗቸው አንድ ሴትና አንድ ወንድ ልጅ የት እንዳሉ እስካሁን የሚያውቁት ነገር የለም። እዚያ ኔትወርክ የለም አሉ እኚህ እናት፣ እንባቸው በጉንጫቸው ላይ የተንከባለለ። ማን በህይወት እንዳለና እንደሌለ አናውቅም አሉ አያይዘው። የአሜሪካ ድምጽ በስልክ ያነጋገራቸው ከመርሳ ከተማ ሸሽተው ደሴ ከተማ ውስጥ በሚገኝ ትምህርት ቤት ውስጥ እንደተጠለሉ የሚናገሩት የሁለት ልጆች እናት ወይዘሮ እጥፍ ወርቅ በጋሻው የህወሓት ወረራ እየተስፋፋ መጥቶ መርሳ ከተማ ሲደርስ እንደወጡ ይናገራሉ።
ወልዲያ ዩኒቨርሲቲ መርሳ ካምፓስ ይባላል። እዛ ጋር በማህበር ተደራጅቼ ምግብ ቤት ውስጥ ሰራ ነበር። ያሁን የወጣሁት እሁድ ለሰኞ ነው። በጣም ተኩስ ነበረ። ጭስ ነበረ። በጣም እያፈነን ማለት በከባድ ሁኔታ ነው የወጣ ነው። ጁንታው እየገባ ነበር እና ህጻናቶችን ያው ህይወት ለማስረፍ ባለቤት አልወጣም። የት እንዳለም አላውቅም እስካሁን። እሱን ይዤ ወጥቻለሁ።
መርሳ ከተማን ለቀው የወጡት በእግር የመጓዝ አቅም ያላቸው ሰዎች ብቻ እንደሆኑም ይገልጻሉ።
ፈጥሮች፣ ህጻናት እየወደቁ እየተነሱ የወለዱ ሁሉ መንገድ ላይ ያሉ በቃ በከባድ ሁኔታ ላይ ነበር የመጣ ነው። በእግር ነው የተጓዘው። ህብረተሰቡ እየወደቀ እየተነሳ ነው ደሴ ከተማ የገባ ነው።
ምን ያህል ይፈጃል ከመርሳ ደሴ?
እንግዲህ በጣም ሩቅ ነው። እንግዲህ በመኪና እንኳን 2 ሰዓት ነው የሚፈጀው ከመርሳ ደሴ።
ስንት ሰዓት ፈጀባችሁ?
2 ሰዓት ከሁለት ተኩል ምን አውቀ ነው ለራሳች ማለት ትክክልም ስላልነበር እኛ መሸሻችንን ነው በሰዓቱ ምናቤት።
ደሴ ከመጣችሁ በኋላ መርሳ ስላለው ሁኔታ በትክክል በስልክ ወይ እንደዚህ ስለ ባለቤትሽ የሰማሽው ነገር አለ?
አንዴ ደውሎልኝ ነበር።
እሺ።
ከባድ ሁኔታ ውስጥ እንዳሉ ነው የነገረኝ። ማናገርም በደንብ አልፈለገም። ከባድ ሁኔታ ውስጥ እንዳለ ነው የነገረኝ። ከዛ በኋላ ግን ስልኩ አይሰራም። ስልክ የለም። አሁን እነሱ ከገቡ ኔትወርክ ይጠፋል።
አሁን ደሴ የምን ውስጥ ነው ያለሽው?
ደሴ መጠለያ ውስጥ ነው ያለ ነው። ካራጉቱ ትምህርት ቤት መጠለያ ውስጥ ነው ያለ ነው።
ምን ያህል ትሆናላችሁ መጠለያ ውስጥ?
1200 በላይ እንሆናለን።
መሰረታዊ ነገር አላችሁ? ለምሳሌ ውሃ፣ መጸዳጃ ቤት፣ ምግብ እንደዚህ?
አዎ፣ ሁሉን አሟልተው ነው የያዙን። የደሴ ህዝብ በጣም ይመሰገናል። በዚህ አጋጣሚ ብዙ ነገር እያደረገልን ያለው ከትምህርት ቤት ውስጥ መምህር ጀምሮ ብዙ ነገሮች ድጋፍ እያደረጉልን ያሉት
የእርዳታ ድርጅቶች፣ የሰብአዊ ረድኤት ድርጅቶች፣ የውጭ ድርጅቶች መጥተው ያዩዋችሁ የመዘገቧችሁ አሉ?
አዎ፣ እየመጡ እያዩን ይሄዳሉ። አንዳንድም እንደዚህ ዱቄት፣ ሩዝ፣ እንደዚህ አይነት ነገሮች እየገቡልን ነው። ሀገራችን ተለቆ ብንገባ ነው የምንፈልገው። ህጻናቶቹም እንዳይጎዱ፣ ህዝቡም እንዳይሰላች ህብረተሰቡ አሁን ብዙ ነገር እያደረገልን ነው። ግን መሸም እናትም ትሰለቻለች መሰላሸት እንዳይኖር እና መንግስት ውብ የለንም ወይ እያልን ነው በዚህ ሰዓት።
የመንግስቱ ግን ደግሞ ራሱን ችሎ የሚንቀሳቀሰው የኢትዮጵያ ሰብአዊ መብቶች ኮሚሽን በዚህ ሳምንት ባወጣው ሪፖርት የ4 ወር ህጻንና ከአንድ ቤተሰብ 5 ሰዎች የተገደሉበትን ቤተሰብ ጨምሮ በአማራ ክልል የተፈጸመውን ጥቃት በተመለከተ አዲስ ምርመራ መጀመሩን ማስታወቁን ያስታወሰው የአሶሽየትድ ፕሬስ ሰፊ ዘገባ፣ ህወሓት በበኩሉ ምርመራው መደረግ ያለበት በገለልተኛና በተባበሩት መንግስታት በሚመራ አካል እንደሆነ አስታውቋል ይላል። ይህም ሆኖ ግን ውጊያው ቀጥሏል። በቅርቡ ኤኤፍፒ የተመለከተው የአውሮፓ ህብረት ሰነድ በአማራ ክልል ውስጥ በአራት የተለያዩ ግንባሮች ውጊያ እየተካሄደ እንደሆነ ያሳያል። የእርዳታ ሰራተኞች ግጭቱ ቀደም ሲልም ሆነ አሁን ያለውን የሰብአዊ ቀውሶች ያባብሳል በማለት ያስጠነቀቁ ይገኛሉ። እንደ የተባበሩት መንግስታት ገለጻ በትግራይ ውስጥ ቀደም ሲል በምግብ እጥረት ውስጥ የነበሩ በመቶ ሺዎች የሚቆጠሩ ሰዎችን ወደ ከፋ ረሃብ ገፋፍቷቸዋል በማለት ይናገራሉ። የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ USAID በአሁኑ ጊዜ በአማራና በአፋር ክልል ከ136,000 በላይ በግጭት ለተጎዱ ተፈናቃዮች የእርዳታ ምግብ እያቀረቡ መሆኑን አስታውቋል። የኤጀንሲው ኃላፊ ሳማንታ ፓወር ህወሓት ከሁለቱ ክልሎች እንዲወጣና እንዲደራደር ጥሪ አቅርበዋል። እስካሁን ግን በሁለቱም ወገን ለድርድር ቀርበው ለመነጋገር ፍላጎት ያላቸው አይመስሉም። የደሴ ከተማና የአካባቢው ባለስልጣናት ዩናይትድ ስቴትስና ሌሎች ሀያላን የዓለም መንግስታት ህወሓት የሚሰራቸውን በደል ዝቅ አድርገዋል፣ እንዲያውም ችላ ብለዋል በማለት ይከሳሉ። ጎን ለጎን ደግሞ ለጉዳዩ ወታደራዊ መፍትሄ መስጠታቸውን ቀጥለዋል። የሰሜን ወሎ ዞን አስተዳዳሪ አቶ ሰኢድ መሐመድ ሁሴን ዩናይትድ ስቴትስና ሌሎች የውጭ ሀገራት ተገቢ ባልሆነ መንገድ ከጀርባ ሆነው ለህወሓት ድጋፍ በመስጠት እየወጉን ነው ይላሉ። ህጻናትና አዛውንቶችን ጨምሮ ሰዎች ከመኖሪያ ቀያቸው እየተፈናቀሉ ነው። ይህ በሚታይበት ጊዜ ሄዶ መታገል እንደሚገባ ያነሳሳል የሚለው የ20 ቀናትን ስልጠናውን ከጨረሰ በኋላ የአማራ ልዩ ኃይልን የተቀላቀለው መሐመድ ከድር ነው። ቦይ መቆፈር፣ የጠመንጃ መፍታትና መቅጠም ስልጠና ነው የወሰደው። በዚህ ሳምንት በምረቃ ስነ ስርዓት ላይ የተገኙት ባልደረቦቹ ክላሽንኮቭ በትከሻቸው ላይ ተሸክመው ክብ ሰርተው በእጃቸው የኢትዮጵያን ባንዲራ እያውለበለቡ የአርበኝነት መዝሙር እየዘመሩ ሲጨፍሩ ነበር። ለህወሓት የተለየን ቃል በመጠቀም ጁንታ ወደኋላ፣ አማራ ወደፊት ይሉ ነበር። ተስፋ ያበበ የተባለ አዲስ ምልምል ህወሓት ሰርቷቸዋል ያላቸውን ወንጀሎች ለመበቀል መጓጓቱን ለኤኤፍፒ ገልጿል። ሴቶችና ህጻናትን መጠበቅ አለብኝ፣ ለመሄድም ዝግጁ ነኝ ብሏል። እንደዚህ ያሉ ቃላቶች እንደ የመስራች በዛብህ ላሉ ከመርሳለ ተፈናቀሉና ላለፉት ጥቂት ቀናት በደሴ ለሶስት ልጆቻቸው ሩዝና ዱቄት ለማግኘት ለሚታገሉ የአማራ ተወላጆች መጽናናትን ይሰጣሉ። አሁንም ወደ ቤታቸው የመመለስል ማላቸው ልጆቹ ወደ ቤታቸው መመለስ ይፈልጋሉ። አያቶቻቸውንም ማየት እንደሚፈልጉ እየጠየቁ ነው ትላለች መርሳ የቀሩትን ቤተሰቦች እያስታወሰች። ወደ ቀያችን መመለስ ብቻ ነው የምንፈልገው ብላለች የምስራች። የአሜሪካ ድምጽ ያነጋገራቸው የአራት ልጆች እናት ገነት መለሰ ልጃቸውን ለማትረፍ ቀያቸውን ጥለው እንደወጡ ገልጸዋል።
እኛ ሴቶች ነን ትንሽ ደካሞች አይደለንም ትንሽ እንወጣለን እና አዛውንቶች አሉ እርጉዞቹ መራመድ የማይችሉት እንደገና ደግሞ በሶስት ቀን ወልደው አራሶቹ ደም እያፈሰሱ እንወጣም ስንላቸው እንደብለን እንወጣ እያሉና እነዛን ደም እያፈሰሱ አራሶቹን አዛውንቶቹን ነፍሰ ጡሮቹን ሁሉንም ነገር ጥለና እኛ ሸሽተን ወደዚህ ወደ ደሴ ከተማ መጣን። እኔ አሁን እዛ ባሌ ያለ አልመጣም ሁለት ልጆች አልመጡም እናቴም እህቴም አባቴም አቅመ ደካማ ናቸው መውጣት እራሱ አይችሉም። አንድ ልጅ ብቻ ወንድ ልጅ ይፈልጋሉ የሚባል ወሬ ስለምሰማ የ14 ዓመት የ15 ዓመት ልጅ አለኝ ቆመቱ ግረዝም ስለሚመስል የ17 ዓመት የ18 ዓመት ስለሚመስል እሱም ብቻ ነው አውጥቼ የመጣሁት ሴቶችን አላወጣሁም።
ልክ እንደ ምስራች ሁሉ ወይዘሮ ገነትም ኑሯቸው ወደ ነበረበት እንዲመለስ ወደ ቀያቸውም እንዲመለሱ አብዝቶ ይፈልጋሉ። በሰሜን ኢትዮጵያ ያለው ሁኔታ በየቀኑ እየተቀያየረ ሲሆን እነዚህ ተፈናቃዮች ግን ሁኔታዎች ተስተካክለውና ሰላም አግኝተው ወደ ቀያቸው መመለስን ይናፍቃሉ። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
ከዚሁ ጋር የተያያዘ ዝግጅት አለን። የኢትዮጵያ መንግስት አሸባሪ በሚል በፈረጀው ራሳቸውን የትግራይ ኃይሎች እያሉ በሚጠሩት የህወሓት ታጣቂዎች ተተኮሰ በተባለ ከባድ መሳሪያ የቤተሰባቸውን 7 አባላት እንዳጡ የሚናገሩት አቶ ድረስ ነጋ የታጣቂዎቹ መሪዎች በተለያየ ጊዜ ሰላማዊ ሰዎች ላይ ጥቃት አናደርስም ቢሉም እንደማይቀበሉት ይናገራሉ። ውጊያም ሆነ ጦርነት ውስጥ ምንም ተሳትፎ ያልነበራቸው የቤተሰባቸው አባላት መኖሪያ ቤታቸው ውስጥ እንደተቀመጡ እንዳለቁባቸው ገልጸዋል። በሌላ በኩል የህወሓት ታጣቂዎች ተኮሱት ባሉት የመድፍ አረር ወደ 3 ሚሊዮን ብር እንደሚገመት የገለጹት መኖሪያ ቤታቸው እንደወደመባቸው የሚናገሩት የደብረ ታቦር ዩኒቨርሲቲ መምህሩ አቶ እንየው ዳኘው ያም ሳይንስ በአማራ ፋኖች የወደመ የቅማንት ቤት የሚል የሐሰት ጽሑፍ ተለጥፎበት ለሐሰተኛ መረጃ መጠቀሚያ መዋሉ አሳዝኖኛል ብለዋል። ነዋሪዎቹን ያነጋገረችው ጽዮን ግርማ ተከታዩን አሰናድታለች።
አቶ ድረስ ነጋ በደብረ ታቦር ከተማ በበግ ንግድ ስራ ራሳቸውንና ቤተሰባቸውን ሲያስተዳድሩ እንደነበር ለአሜሪካ ድምጽ በስልክ ሁኔታውን ያስረዳሉ። እርሳቸው በሚኖሩበት ደብረ ታቦር ከተማ ምንም አይነት ጦርነት በማይካሄድበት ሁኔታ የህወሓት ታጣቂዎች በተኮሱት መድፍ ሙሉ ቤተሰባቸው እንዳለቀባቸው ይናገራሉ።
ጦርነት በግንባራችን በአካባቢ ደርሶ ነበር። ከባድ መሳሪያ በመወርወር ነሐሴ 13 ቀን 4 ልጆችን ባለቤቴን፣ አንድ ጎረቤቴን፣ አንድ የልጅን ጓደኛ በጥቅሉ 7 ሰው አንድ ላይ እንደተሰበሰቡ እኔ ቤተክርስቲያን እጅ ቤተሰቡ እንደተሰበሰቡ አንድ ላይ አመከካቸው። ከባድ መሳሪያ ከአንድ ላይ ህግዱ እንዳሉ አረገፋቸው።
መኖሪያ ቤታቸው ከቤተ ክርስቲያኑ አቅራቢያ ነበር።
ሌላ መንገድ የለውም። የቤተ ክርስቲያኑ ደንበር የኔ ነው። ከቤተ ክርስቲያኑ ስር ነው ቤት ያለ መድኃኔዓለም ይባላል።
ከቤተክርስቲያኑ ጥግ ሌላ ቤት የለም።
በአቅራቢያቸው እንጂ በከተማቸው ጦርነት እንዳልነበር ይገልጻሉ።
ከከተማው ላይ ጦርነት የለም። 18 ኪሎ ሜትር ትባል ከተማ አለች ርቀቷ። እዚያ ላይ ጦርነት አለ። ጦርነት አለ አንድ 5 ቀን 6 ቀን። ከኛ ከከተማው ግን የለም። ይህን ከሬ ወሮረው አራት ቤት ወሮሮ አራቱላ ያው ከተማ ላይ ቦታ ላይ ያረፈ በመጨረሻው ከኔ ቤተሰብ ላይ ያርፎ ቤተሰቦችን አወደመብኝ። ሀብቱስ ንብረቱስ መቼም ተካ ይችላል። የማይተኩትን ልጆችን ዳሬን አውድመብኝ ሄደ።
ከአደጋው የተረፈው ቤተሰብ ማረፊያ ስላልነበረው ሰው ቤት ተጠልለው የቀብር ስነ ስርዓቱን ማካሄዳቸውን ነግረውናል።
ከዘመድ ቤት ደን ተጠለን ስተሰኞ ሰነበትነ ሐሙስ የተመቱ እነሱ ነቀበርነ። በኋላ ቤት ሲሰራ አገር ሰራው መጠን ሰኞ ቤታችን ገብተናል።
ደብረ ታቦር ከተማ ላይ የተተኮሰው ከባድ መሳሪያ ሲቪሎችን መግደሉንና በከተማው ዙሪያ ባሉ ቀበሌዎች ላይም ድብደባ መፈጸሙን የደቡብ ጎንደር ዋና አስተዳዳሪና የአካባቢው ነዋሪዎች ባለፈው ሳምንት ለአሜሪካ ድምጽ ገልጸው ነበር። ይህንን የደብረ ታቦር ድብደባ አደረሰ በሚል የተከሰሰው መንግስት በሽብር በፈረጀው ህወሓት የሚመራውና የፌዴራሉ መንግስት መምከኑንና ስልጣኑን የጊዜያዊ አስተዳደሩ እንደሆነ የሚነገርለት ራሱን የትግራይ ብሔራዊ ክልላዊ መንግስት ብሎ የሚጠራው አካል ባለፈው ሳምንት ባወጣውና ዘ ቴሌግራፍ የሚባለው የእንግሊዝ ጋዜጣ ላወጣው ዘገባ በሰጠው ምላሽ የያዘ መግለጫ በሲቪሎች ላይ የሚፈጸሙ ማንኛቸውንም የጭካኔ አድራጎቶች ያለማወላወል እንደሚያወግዝ አሳውቆ መሰረተ ቢስ ያላቸውን የቴሌግራፍን ዘገባ በብርቱ እንደሚያስተባብል መግለጹ ይታወሳል። መግለጫው አክሎም ከአማራ ክልል ውስጥ በሲቪሎች ላይ ተፈጽመዋል በተባሉ የወንጀል አድራጎት ክሶች ላይ በተባበሩት መንግስታት ድርጅት በሚሰየም አካል ነጻ ማጣራት እንዲደረግ ጠይቋል። በደብረ ታቦር ዩኒቨርሲቲ የጤና ሳይንስ ኮሌጅ መምህር የሆኑት አቶ እንየው ዳኘው በወቅቱ በነበረው ዋጋ ወደ 1.5 ሚሊዮን ብር የፈጀና በአሁኑ ዋጋ ወደ 3 ሚሊዮን ብር የሚያወጣ ቤት ሙሉ ለሙሉ እንደወደመባቸው ይናገራሉ። እርሳቸው በራሳቸው ሀብት የሰሩትና አይናቸው እያየ በህወሓት ታጣቂዎች የወደመባቸው ቤት ታጣቂውን በሚደግፉ የኢንተርኔት ሚዲያ ላይ ግን ታሪኩ ተዛብቶ እንደቀረበ ይገልጻሉ። በመጀመሪያም ጥቃቱ እንዴት እንደደረሰ ይናገራሉ።
በነሐሴ 13 6 ሰዓት ከ34 አካባቢ የኔ ቤት የተመታበት ነው። ጠዋት ላይ 4 ሰዓት አካባቢ ወጠን የተኩሱን ድራም ሲጠነክር እሱን ለማየት ከቤቴ ማዶ ላይ የሆነ ሁነን እያየን ነበረ እና በዛን ሰዓት ካጠገባችን አረሰ አንድ ከባድ መሳሪያ ማለት ነው። ልክ እሱ ሲያርፍ ወደ ቤት ተመለስን። ከጓደኞቹ ከአራት ሰዎች ነበርን። ወደ ቤት ተመለሰን ትንሽ ከልጆች ጋር ምናምን ቆይተን ልጆቹን ሰራተኛም ጭምር ሁሉንም አስወጣቸው። ወደ ቤተ ክርስቲያን ሄዱ ወይም በዘመድ በዛው እየጠየቃቸው ቤተ ክርስቲያን ቆዩ ምናምን ነገር በቃ ውስጤ የፈራብኛል ሰዓት። እዛ እነሱ ሸኝቼ ተመልሼ ቤት ላይ ቤቱ ብራ ዘመድ ቤት የሚባል አይነት ነገር ነበረ በኢትዮጵያ ስታንዳርድ ማለት ነው የኔው እና ዋይፋይ ምናምን ስለነበረ ዋይፋይ እየተጠቀምኩኝ እያለ አሁንም በቅርብ ርቀት አርሴ ማመት ባ ቤተክርስቲያን አለ። ከዛ ትሬ ጣሉ ህንፃ ቤተክርስቲያን የሚሰራ ገና መሰረት እየወጣበት አለው ላይ ማለት ነው። እና እሱ ሲጣል በጣም ቫይብሬት አደረገ መስታወቱ ከላይ እስከታች ሲነቃነቅ፣ እሱን እስቲ ልይ ብዬ ወጠሩኝ። ልክ ለየውጭን በር የውጭን በር እየሳኩ እየዘገው እንዳለ መጥቶ ቤት ላይ ድፍን ሲል እና ቆርቆሮዎች መጥቶ ሲያርፉብኝ ምናምን ነገር ነው ማስታውሰው። ወደ ተወሰነ ሸሸውኝ ተመልሼ ስመጣ እንዳለ ቤት የለም። ጭስ ሆኗል፣ ጭሷል፣ ሁሉ ነገር እንትን ብሏል። እና እግዚአብሔር ይመስገን ብለው የኔ ህይወት ሳይጠፋብኝ ቀረ። ንብረት ግን ሙሉ አመት የለፈውበት በቃ ወደመ እንዳለ፣ በቤትም ጭምር እንዳለ አመት ሆነ።
ራሳቸው መትረፋቸውን እንዳወቁ የጎረቤታቸው ሁኔታ አሳስቧቸው እንደነበረም ይገልጻሉ።
ምንም እንትኑ አልነበረኝም። ከጎረቤቴ የሆነች ሁለት አራስ ልጅ ያዘች ነበረች እና በስንጥጌ ትባላለች። በቃ ስልኬን እንደማንንም ብዬ አውጥቼ የስልክ አስተላልጌ ከሁለት ሰዎች ላይ ጽጌ ሙታለች ነው ያልኩ። ምክንያቱም እዛ አካባቢ ያለው እንዳለ ሁሉም ጭስ በጭሱ ነው ሳየው እዛው ሙታ የቀረች ነበር ይመስለኝ። ግን እግዚአብሔር ይመስገን ምንም አልሆነችም እና እሷ ሙታለች እሷን እንትን በሉ ነበር ያልኩት እንጂ ስለ ቤቱ ከአንድ ሰዓት ነው ከሁለት ሰዓት በኋላ ነው እንትን የሚለኝ። እስቲልም ድምፁ ይሰማኛል ጩኸቱ ምናምናም እና ተረጋግቼ ማሰብ አልቻልኩም የነበረ።
በወቅቱ ጎረቤታቸው የነበሩት አራሷ ወይዘሮ ጽጌረዳ ባየ ያዩትንና የሰሙትን ነግረውናል።
ነበርኩኝ ጠዋት ላይ ወደ ቤተ ክርስቲያን ልንተገናኘንና ቤተ ክርስቲያን ሄደን መጣና እና እዛው ቤተሰብ ስበን አብረን ነበርን። 11 ቤተሰብ ውስጥ ነበር የነበረው እና አሴማ ላይ ትንሽ አንድ 15 ኪሎ ሜትር የሚሆን ላይ ሲጣል ማለት ነው ፈራ ወዴ ውጡ ውጡ አለና እኔ እዛው ጎረቤት ነኝ። የኔም ቤት እዛው ጎን ነው። መስታይቱም ረግፏል፣ ቆርቆሮም ተምሏል። እና እዛው ጥግ ላይ ነው ያለሁትኝ። ከዛ ውጡ ውጡ ሲል እኔ አጋጣሚ ውስጥ የበላሸ በር ነበር፣ ያንን ላሰራ ነው። አልወጣም፣ እኔ አልወጣም፣ እኔው እነሱ ይውጡ ስለው እሷ ቤተሰቦች አልተሰራ ውጡልኝ ውጡልኝ ያለች ወጣች፣ ወደ ውጭ ማለት ነው። ወጣ የሆነ አጎቷ አለ ወደዛ እስኪ ዘወር ልበላለች እና ወደዛ ሄደ። እሱ እዛው አካባቢ ነበረ፣ ቤት ውስጥ ነበርኩ ነው የሚለው። ከዛ እኔ ወደ ቤት የገባውኝ እነሱ እንደዛ እየተባባሉ እናንተ ሂዱ ሂዱ ብዬ እኔ ወደ ቤት ገብቼ 15 ደቂቃ አይሆንም ደወለችልኝ ባለቤቱ ማለት ነው። ከዛ ደውላ ልምጣ ጥጌ ወደ ሰፈር ስትለኝ እንዳይ ምንም የለም ህፃን ልጅ ያላት እና ይዘሽው አትንቀልቀይ ምናምን ስላት እሺ መጣሁ በቃ ስትል ስልኩን ሳልዘገው ቤት አስገብን። ከዛ በምታሳዝኑናቴ እኔም እዛው ጎን ነኝ ልጆች አሉኝ፣ ሰ ልጆች ይዣለሁ። እዛ ጩኸቱ ምናምን በጣም ይረቢ ስለነበረ ውስጡ ሁኜ እኔ በቃ እሪላለሁ እሪላለሁ። እና ባለቤቴ ወንድም አለ ሱቅ ነበረው እየሮጠ መጥቶ በሩ ተደብድቦ በጣም በደብድቦ ማለት ነው ውጭ 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 ብሎ ሲያወጣኝ የበጣልም የተመታ የመሰለኝ የኔ ቤት ነው። ቤት መረጋገፉ ጩኸቱ ምናምን እኔ በእድሜም እኔ እንደዚህ አይነት ነገርም ስለማላውቅ እንደዛ ነው የመሰለኝ። ከዛ ወጥቼ ማለት ነው እዛው ወጥተው እየሮጥ ነው ውጥት ብዬ ቀና ብዬ ሳየው የእነሱ ቤት አይዋ እንዲት ሆኗል። ሰውም አያየው በጣም ሰዓት እንየው እንየው እንደው እያልኩ ገር ይል ነበር። እንየው እንየው ሙታ ነው እንየው እያልኩ አስፋልት ለአስፋልት ህጻና ዝ እያለው አንዷን ታቅፍ ያለው እያልኩኝ በጣም ሬጥ ነበር። ጮ ሁሉ ነበር አላውቀውም። ወታደሩም ገጀራ ያዘው ምናምን መንገድ ላይ አይዞሽ አይዞሽ ይለኛል። ሮጣለሁ እናየው እላለሁ። እሱ ደግሞ እሷ ሙታለች ጽጌ ጽጌ እያለ ዶ ዛሪ ይላል። ስልክ ንደረጎለልን አይሰማም። እና በጣም የእነሱ ቤተሰብ በጣም የሚገርምሽ የሚያሳዝን በቃ አሳዛኝ ነው። 11 ቤተሰብ ነፍሰ ጡር ያክስቷ ልጅ መታል ታዋል ግዛ መታለች ወንድሞቹ አሉ። 11 ቤተሰብ ቤት ውስጥ ነበር። የሚገርም በሚያሳዝኑ ናቴ ማለት ነው። አሁን መብላቱ ራሱ አንችልም። እና በጣም በቃ አተራረፋቸው በጣም የሚገርም ነው። እና በቃ ንብረት አንድ እንደ አንድ እኳ የወጣ ነገር የላቸውም ነው በሙሉ ወድሟል። በቃ ወድሟል። ምንም ምንም የወጣ የላቸውም ነው የተባሉ ከእለት ከሚበሏት ከሚጎርሷት አንጻር ማለት ነው። ምንም በምንም እና እግዚአብሔር ግን እነሱ መትረፋቸው በጣም የእግዚአብሔር ታምር። እዚህ በሰላሳ አስራ አምስት ደቂቃ የሚገርም ታምር ነው እግዚአብሔር የሰራላቸው። እነሱ መትረፋቸው ካልሆነ በስተቀር ነገሩ አሳዛኝ ነው። የሚገርምት ማለት ነው በጣም አሳዛኝ ነው።
አቶ እኔው ሁኔታው ይህ ሆኖ ያለ የቤታቸውን መፍረስ ከሚያሳየው ምስል ጋር የተያያዘ የህወሓት ደጋፊ የሆኑ የኢንተርኔት ላይ መገናኛ ብዙሃን በአንጻሩ በአማራ ታጣቂዎች በሌሎች ላይ የደረሰ ጥቃት ተደርጎ ሲሰራጭ ማየታቸው እንዳሳዘናቸው ይናገራሉ።
ዌስት ትግራይ ሀውስ ዲስትሮይድ ባይ አማራ ሚሊሻንስ አማራ አማጽያን የተደበደበ ቤት ብለው ፖስት አድርገውታል። ሌሎቹ የቅማንት ቤት በደብረ ታቦር ከተማ የሚኖር የቅማንት ቤት በደብረ ታቦር በምድ በአማራ ሴክተሮች ፋኖች በሱ እንደዚህ ወድሟል ምናምን ነገር እያሉ ተለያየ እንትን እያሉት ነበረ። ይህ ማለት ደብረ ታቦር ከተማ እዛው ተወልጄ እዛው አድጌ እዛው ተምሬ እዛው ስራ ያስኩበት ቦታ ተማሪ እያለው ጭምር አጠራቅሜ ማለት ነው የቤት ቢኖረኝ ከነበረኝ ህልም በቃ 10 አመት ሙሉ መለሰቼ ተበድሬ ምናምን የተሰራሁበት አንጡ ረሀብቴ ማለት ነው። ይህ ራሴ ይሄ ደግሞ የሚያወሩት አሉባልታ ማለት ቅማንት አይደለሁም። በእርግጥ ቅማንቶች እንኳን እዛ እየኖሩ እንደዛ የሚያደርግ ማህበረሰብ የለም እውነት ለመናገር ማለት ነው። እኔ እዛው ደግሞ ደቡብ ጎንደር ነው እኛ የሚባለው ደቡብ ማህበራዊ ሚዲያ ላይ ቤቱን የራሴን ቤት እያዞሩ እንደዛ እንትን ሲሉት በቃ እኔ በጣም በጣም ነው ፌል ያደረኩት። ጉዳቴ ባሻገር ደግሞ አገር እንዲህ ነው ነቸው የሚለው ነገር በጣም ያሳዝናል በእውነት።
ባለፈው ሳምንት ለቴሌግራፍ ዘገባና ለአማራ ብሔራዊ ክልላዊ መንግስት ክስ ምላሽና ማብራሪያ የሰጡት ራሱን የትግራይ ክልል መንግስት ብሎ የሚጠራው ህወሓት መራ አካል የሰሜን አሜሪካ ተጠሪ መሆናቸውን የሚናገሩት አምባሳደር ፍስሐ አስክዶም ህወሓት በሰላማዊ ሰዎች ላይ ጥቃት አይፈጽምም ሲሉ ማስተባበላቸው ይታወሳል። የዩኒቨርሲቲ መምህሩ አቶ ኔው በበኩላቸው ራሳቸው ተጠቂ ሆነው ሳለ ነገር ግን ለደረሰባቸው ጥቃት ማሳያ የሆነ ፎቶግራፍ ራሳቸው የመጡበት ማህበረሰብ አጥቂ እንደሆነ ተደርጎ ከተጻፈ ጽሑፍ ጋር መሰራጨቱ ከጉዳቱ በላይ እንዳበሳጫቸው ገልጸውልናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ጽዮን ለዘገባዎቹ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። በኢንስታግራም እና ዩቱብ ላይም አለን። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ወደ ተከታዩ ዝግጅት እንሸጋገር። የዘንድሮ አሸንዳ በዋሽንግተን ዲሲ ሃይማኖታዊ መሰረትና ባህላዊ ይዘት ያለው የአሸንዳ በዓል በየዓመቱ በትግራይ ጾመ ፍልሰታን ተከትሎ ነሐሴ 16 ይከበራል። በተለያዩ የዓለም አካባቢዎች የሚገኙ የትግራይ ተወላጆች በተለይ ሴቶችና ልጃገረዶች በየአካባቢያቸው ያከብሩታል። ዋሽንግተን ዲሲና በአካባቢው የሚገኙ የሴቶች ማህበራትም የዛሬ ሳምንት እሁድ ነሐሴ 16 በዋሽንግተኑ ብሔራዊ መስክ ናሽናል ሞል ላይ አክብረውታል። ሳራ ፍስሐዬ የበዓሉን አከባበር ተከታትላ ተከታዩን ዘግባለች።
አሸንዳ ሃይማኖታዊ መሰረት ያለው ሆኖ በባህላዊ ክንውኖችና አልባሳት የተዋበ በብዛት ሴቶችና ልጃገረዶች የሚሳተፉበት ክብረ በዓል ነው። አሸንዳ በትግራይ በተለይ ደግሞ በመቀለ ከተማ በየዓመቱ በደማቅ ሁኔታ ይከበራል። አሸንዳ በውጭ ሀገር የሚኖሩ የትግራይ ማህበረሰብ በየአካባቢያቸው ያከብሩታል። ባለፈው እሁድ ነሐሴ 22 2021 አሸንዳ ከኢትዮጵያ ውጭ ከተከበሩባቸው አካባቢዎች አንዱ ዋሽንግተን ዲሲ ሲሆን በዋሽንግተን ዲሲና አካባቢው የሚኖሩ የሴቶች ማህበራት ባዘጋጁትና አገራዊ ሐውልት ሜዳ ማለትም ናሽናል ሞኑመንት አጠገብ በተከናወነው ስነ ስርዓት ላይ ተገኝቼ ነበር። አረንጓዴ በለበሰው መስክ ላይ የአሸንዳ በዓል ለማክበር የተሰበሰቡ ሴቶችና ልጃገረዶች በአሸንዳ አልባሳትና ጌጣጌጦች ተውበው ሜዳው ላይ ሲዘሉና ሲጫወቱ ላየ የአገር ቤትን ትዕይንት ያስታውሳል። በዋሽንግተንና አካባቢው የሚኖሩ ሴቶችም የአሸንዳን በዓል ማክበር ሲጀምሩ የዘንድሮ ለ14ኛ ጊዜ ነው። ከዚህ ቀደም በየአካባቢያቸው ተሰባስበው ነበር የሚያከብሩት። የሜሪላንድ፣ ቨርጂኒያና ዋሽንግተን ዲሲ ነዋሪዎች አንድ ላይ ተሰባስበው ሲያከብሩት የዘንድሮ ለመጀመሪያ ጊዜ ነው። በዕለቱ ያነጋገርኳቸው ከበዓሉ አዘጋጆችና ተሳታፊዎቹ መካከል ወይዘሮ ጀንበር መድሃንዬና ወይዘሮ ኪሮስ ሀዶሽ በዓሉን እንዲህ ይገልጹታል። በአላ ከብር ከቨርጂኒያ አካባቢ ነው የመጣሁት። አሁን ባለው ሁኔታ ምክንያት እንዲህ ደምቃል ብዬ አልገመትኩም ነበር። አሁን ግን በጣም ደስ ብሎኛል።
አዳራሽ ፋሪና አሁን ተፈልና ላይ አዳራሽ ፍሰሪና ኢና ነው ብሎኛል። ነው ምንድን
በኮቪድ ምክንያትና ህዝቡን ብዛት ስላለው ብለን ነው እዚህ እንዲሆን የወሰንነው። ሆኖም ግን ውጭ መሆኑን በዓሉን ይበልጥ እንዲደምቅና ሰውም አዳራሽ ውስጥ ከመታጨቅ እንደዚህ አይነት ቦታ መከበሩ ለወደፊት እንድናስብበት ያደረገን ግሩም በዓል ሆኖ ነው ያገኘሁት ነው ያሉት። ዘንድሮ አንድ ላይ ተሰባስበው ያከበሩበትን ምክንያት ሲገልጹ የሴቶች የነጻነት ቀን መገለጫ የሆነውን አሸንዳ በትግራይ ክልል ባለው ቀውስ ምክንያት ነጻነታቸውን ላጡ ሴቶችና ልጃገረዶች ድምጽ ልንሆንላቸው ነው ይላሉ። ወይዘሮ ጀንበር መድሃኒና ወይዘሮ አመተ ካሳይ የዘንድሮ በዓል ይለያል። ባለፈው አመት የሀገራችን ሴቶችና ልጃገረዶች ደምቀውና ተቆናጅተው አሸንዳን አክብረው ነበር። ዘንድሮ ግን በደረሰባቸው አደጋ በዓሉን ማክበር ላልቻሉ እንደ ሞናሊዛ ያሉ ልጃገረዶችን የምናጽናናበትና የሞቱትን የምናስታውስበት በመሆኑ ነው ሁላችንም አንድ ላይ መሰባሰብ የመረጥ ነው። ትላንት በትግራይ ሴቶችና ልጃገረዶች ላይ የደረሰውን በደልና ግፍ ለዓለም ለማሰማት ሰላማዊ ሰልፍ አድርገን ነበር። ዛሬ ደግሞ ለነዛ ድምጽ ለሌላቸው ድምጽ ልንሆንላቸው የአሜሪካ መንግስት መፍትሄ እንዲሰጥ ጥሪ ለማድረግ ነው ያሉት። በበዓሉ ላይ በኢትዮጵያ ትግራይ ክልል ስላጋጠመው ቀውስና በሴቶች ላይ የደረሰውን ጉዳት የሚገልጹ መፈክሮችና ባህላዊ ትርኢቶች ቀርበዋል። የለቱ ምርጥ ያሸንዳ ልጅም ተመርጣለች። ልጅ በላይ አብርሃት ባላለች አንደኛ የወጣችበትን ምክንያት እንዴት ገልጸዋለች? የለበስኩት ልብስና ጌጣጌጦች የተሟሉ በመሆናቸው ነው ላሸንፍ የቻልኩት። አራቱም መስቀሎች በቀደም ተከተል ተቀምጠዋል። የጸጉሬ ማሰሪያ መቀነትም አለ። የለበስኩት ልብስ ሽፎን ነው። ኮንጎ ጫማ ተጫምቻለሁ። የቅቤ መያዣም ይዣለሁ ነው ያለችው። በዓሉ በተለያየ ጣዕመ ዜማና ጭፈራዎች ደምቆ ተጠናቋል። የአሸንዳ በዓል በኢትዮጵያ በትግራይና አማራ ክልሎች አሸንዳ፣ ሻደይና አሸንድዬ በሚሉ መጠሪያዎች በተለይ ሴቶች የሚያከብሩት ክብረ በዓል ሲሆን በዓለም የባህል ቅርስነት በዩኒስኮ መዝገብ እንዲሰፍር ለማስደረግ የተለያዩ ጥረቶች እየተደረጉ ቆይቷል። ሳራ ፍሳዬ ለአሜሪካ ድምፅ ዋሽንግተን ዲሲ።
አመሰግናለሁ ሳራ። ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ ባልደረቦቻችንና የቴክኒክ መሐንዲሶቹ ስም ሰናበታችኋለሁ። ሰሎሞን አባተ ነኝ ያስተናገድኳችሁ። መልካሙን ሁሉ እንመኛለን። ከእኛ ጋር ስላመሻችሁ አመሰግናለሁ። እባክዎ ራስዎን ከኮሮና ቫይረስና ከኮቪድ-19 መጠበቅ ምንጊዜም አይዘናጉ። ሰላም ጤና ይስጥልኝ። በደህና ደሩ። ስምሽ እንደጋግሜ እናቴ ኑሪ ኩራት ጧት በሀይ የማለዳ ብርሃኔ ነሽ፣ የህይወቴ መፍቻ ቁልፉ አንቺ ነሽ። መለምነው ሌላ አይለኝ ፈጣሪ፣ እስትንፋሽን ያርዝምልኝ አንቺ። የጧት በሀይ የማለዳ ብርሃኔ ነሽ፣ የህይወቴ መፍቻ ቁልፉ አንቺ ነሽ። መለምነው ሌላ አይለኝም ፈጣሪ፣ እስትንፋሽን ያርዝምልኝ ያንቺ አይኖችሽ። አይኖቼ ለኔ በመጨነቅ በስስት ያሉ በልቼ መዝገቤ ጠጥቼ መርካቴ ሁሌም ያስባሉ። ትምህርት ቤቴ ነሽ ነፍሴ አስተማሪ የህይወቴ ኔታ፣ እስከ መቼ ቢሆን ከፍዬ አልደርሰው ማንችን ውለታ። እማን 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 እናቴን እናቴን እማን እማን እናቴን እናቴን እማን እሹሩ ደረሳደገነሽ ወዳጆች ሲሉ አውቃለሁ ደስታሽ ነው እንደሱ መባሉ። አቤት አንቺ ደስታ ፈገግታሽ መማሩ፣ ይረፍልኝ ዛሬ ልብሽ መሸበሩ። እማዬ ሸረሮ እናቴ ሸረሮ ልበልበትራሄ አንቺን ሸረሮ I should know.
Fashion me out